ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በየሰሞኑ የተሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን እንደተለመደው በአሸናፊ ዜና እንጀምራለን። አሸናፊ፣ አንተ ወደ ዜና አምራለን። እንደምን ሰነበትክ በመጀመሪያ? እንደምን ሰነበትክ በመጀመሪያ? አንተ ወደ ዜና አምራለን።
እሺ። በመላው ዓለም በድረገጽ ኢትዮጵያና ትውልደ ኢትዮጵያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ መስከረም 30/2011 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብራኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የኦሮሞ ነጻነት ግንባር ኦነግ ወደ ሀገር ቤት የገባው ትጥቅ ፈቶ ነው። አሁንም ቢሆን የቀረውን ትጥቅ መፍታት እንዳለበት መንግስት አስታወቀ። ከ2000 በላይ የሚሆኑ ደምህት ወታደሮች ወደ ኢትዮጵያ ገቡ የሚሉት ናቸው። ተጨማሪ ዜናዎች አሉን። እንደውተ ሁሉ ሰሞኑ አበይት የአገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር፣ የኦሮሞ ነጻነት ግንባር ኦነግ ወደ ሀገር ቤት የገባው ትጥቅ ፈቶ ነው። አሁንም ቢሆን የቀረውን ትጥቅ መፍታት አለበት አለ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ካጎፌ የኦነግ አመራር አቶ ዳውድ ኢብሳ ከመንግስት ጋር ትጥቅ ለመፍታት አልተደራደርንም፣ ትጥቅ የሚፈታም የሚያስፈታም የለም የሚል አስተያየት መስጠታቸውን ተከትሎ በዛሬው ዕለት በጉዳዩ ዙሪያ መግለጫ ሰጥተዋል። አቶ ካሳው በመግለጫቸው መንግስት የፖለቲካ ምህዳሩን ለማስፋት የሰላም ጥሪ መሰረት በርካታ የፖለቲካ ድርጅቶችና የትጥቅ ትግል ሲያደርጉ የነበሩ ኃይሎች ወደ ሀገር ቤት መግባታቸውን አስታውሰዋል። የኦሮሞ ነጻነት ግንባር ኦነግ በአስመራ በተደረጉ 3 ድርድሮች በሰላማዊ መንገድ ወደ ሀገር ቤት ገብቶ ለመፎካከር መስማማቱንም አስታውሰዋል። ሆኖም ግን በድርድር ወቅት ትጥቅ የመፍታት ጉዳይ እንዳልተዳሰሰና ጉዳዩ ያልተነሳውም የመደራደሪያ ጉዳይ ስላልሆነ ነው ሲሉ ገልጸዋል። መቀመጫቸውን በኤርትራ በማድረግ የትጥቅ ትግል ሲያካሂዱ የነበሩ 2309 የትግራይ ህዝብ ዴሞክራሲያዊ ንቅናቄ ደምህት ወታደሮች ወደ ኢትዮጵያ ገቡ። ወታደሮቹ ዛላምበሳ ሲደርሱ በህብረተሰቡ ከፍተኛ አቀባበል እንደተደረገላቸው ተገልጿል። በትላንትናው ዕለት ከኤርትራ ወደ ኢትዮጵያ የገቡት ወታደሮች በትግራይ ክልላዊ መንግስት ስልጠና ከሰጣቸው በኋላ ወደ ህብረተሰቡ ይቀላቀላሉ ተብሏል። ወታደሮቹ ከስልጠናው በኋላ ወደ ህብረተሰቡ በመግባት በሰላም እና ልማት ግንባታ የበኩላቸው ድርሻ ይወጣሉ ተብሎ ይጠበቃል። እንዲሁም የትግራይ ክልላዊ መንግስትና ህዝብ ወደ ሀገር ውስጥ ለገቡት የደህንነት ወታደሮች አስፈላጊውን ድጋፍ ለማድረግ መዘጋጀታቸውን አስታውቀዋል። የትግራይ ህዝብ ዴሞክራሲያዊ ንቅናቄ ደምህት መንግስት ያቀረበውን የሰላም ጥሪ ተቀብሎ የትጥቅ ትግሉን አቁሞ ወደ ሀገር ቤት መመለሱ ተገልጿል። የጅማ ኢንዱስትሪያል ፓርክ የመጀመሪያ ምዕራፍ ግንባታ ተጠናቆ ጥቅምት 2011 ዓ.ም ርክክብ ይደረጋል ተባለ። ግንባታውን በ71.6 ሚሊዮን ዶላር ሲያካሄድ የቆየው የቻይናው ፒሲሲሲሲ ኮንስትራክሽን ጥቅምት 5 ቀን ለኢትዮጵያ ኢንዱስትሪ ፓርኮች ኮርፖሬሽን ያስረክባል። የፓርኩ የመጀመሪያ ምዕራፍ ግንባታ 75 ሄክታር መሬት ላይ ያረፈ ነው። በውስጡም 9 ሼዶችን ይዟል። ከ9 ሼዶች መካከል 5ቱ ሼዶች እያንዳንዳቸው 5500 ካሬ ሜትር ላይ ያረፉ ናቸው። 4ቱ ደግሞ 3500 ካሬ ሜትር ላይ ያረፉ ናቸው ተብሏል። ሄዶቹን ሙሉ በሙሉ ጨርቃ ጨርቅና አልባሳትን ጨምሮ በተለያዩ ማምረቻ ዘርፎች የተሰማሩ የተባበሩት አረብ ኤምሬትስ ባለሀብቶች መረከባቸውን ተነግሯል። የጅማ ኢንዱስትሪ ፓርክ ሙሉ ግንባታ በ4 ምዕራፍ የሚጠናቀቅ ነው። በውጭ ሀገራት ለስራ የሚሰማሩ ዜጎች መብትና ጥቅም በማስከበር ከጉዳት ለመከላከል ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ተናገሩ። ወደ መካከለኛው ምስራቅ የሚደረገው የውጭ ሀገራት የስራ ስምሪት ዛሬ በይፋ ተጀምሯል። በዚህ ወቅት ምክትል ጠቅላይ ሚኒስትሩ እንደተናገሩት መንግስት በስራ ስምሪቱ ላይ የነበሩ ክፍተቶችን በማስተካከል ዳግም ስራውን አስጀምሯል። የውጭ ሀገራት የስራ ስምሪቶችን ቀዳሚ ምርጫቸው ያደረጉ ዜጎችም ህጋዊውን መስመር ተከትለው ሊሰማሩ እንደሚገባ አሳስበዋል። የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ሂሩት ወልደማርያም በበኩላቸው ለረጅም ጊዜ ተቋርጦ የነበረው ጉዞ ለማስጀመር አስፈላጊው ቅድመ ዝግጅት መጠናቀቁን ተናግረዋል። ሚኒስትሯ ወደ ውጭ ለስራ የሚሄዱ ዜጎች ህጋዊ መስመር ተከትለው እንዲሄዱ አሳስበዋል። የውጭ ሀገር የስራ ዝግጅት የተጀመረው በኳታር፣ ዮርዳኖስ እና ሳውዲ አረቢያ ነው። በመጨረሻም በቤንሻንጉል ጉሙዝ ክልል ከማሺ ዞን የተፈጠረውን ግጭት ተከትሎ ለተፈናቀሉ ዜጎች የሚደረገው ድጋፍ ተጠናክሮ መቀጠሉ ተገልጿል። በአካባቢው በተፈጠረው የጸጥታ ችግር ከ90,000 በላይ ሰዎች ከመኖሪያቸው ተፈናቅለው በምስራቅ ወለጋና ምዕራብ ወለጋ ዞን ውስጥ በሚገኙ ከተሞች እና ወረዳዎች ተጠልለው ይገኛሉ። ግጭቱን በመሸሽ በእነዚህ አካባቢዎች ለተጠለሉ ሰዎች የሚደረገው ድጋፍ ተጠናክሮ ቀጥሏል። የአማራ ብሔራዊ ክልላዊ መንግስት ግምቱ 800,000 ብር የሆነ 200 ኩንታል ሩዝ እና 200 ኩንታል ማካሮኒ ለተፈናቃዮቹ ለግሷል። የኦሮሚያ ሴቶች ሕጻናትና ወጣቶች ቢሮም ከሰራተኞቹ ጋር በመሆን ድምሩ 382,000 ብር ግምት ያላቸው 200 ኩንታል ዱቄት፣ 540 ሊትር የምግብ ዘይት እና ሌሎች አልሚ ምግብና አልባሳት ድጋፍ አድርጓል። በተመሳሳይ የአዳማ ከተማ አስተዳደር ማካሮኒ፣ ፓስታ፣ ሩዝ እንዲሁም ለሕጻናት የሚያስፈልግ የዱቄት እሰት ለተፈናቃዮቹ ድጋፍ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የነቀምቴ መካነ ኢየሱስ ቤተክርስቲያን ጨምሮ ሌሎች የእምነት ተቋማትም ለተፈናቃዮቹ የተለያዩ ድጋፎችን አቅርበዋል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚህ ሽግግር ሙዚቃ በኋላ።
ሳቂ ተጫዋች ምን እንዳዩ ተዋደዱ ነው ቤላይሉ ምንም ጭንቀትሽን እንዳይኔ ከኔ ጋር ነሽ ፍቅር የኔ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
ፈታ በይ ፈታ ፈታ
ተይ ወና ሳቂ ተጫወት እናይ ተነሽና ከኔ በላይ ነው የምወደሽ ደስ ሳይልሽ ሙቻለቀሽ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
አስግድ ሰብሰብ አንተ ምን ይላል ያዘው ቸብና
ላግኝሽ ማታ ማታ ላግኝሽ ማታ ማታ ላግኝሽ ማታ ማታ
ገባሽ ወይ ታዲያ ንገሪኝ እርግጠኛ ነኝ ወደሽዋል ካፍሽ ባልሰማይ ይሻውራል ወይና ጣጥም ፍቅራችንን አመስግነነው ጌታችንን ማሰከቀኑ የኛ ደስታ ያልኩሽ ለዚህ ነው ነይ ማታ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ሀሳብ ጭንቀቱን በቃ ተይና ሳቂ ተጫወት ፈታ በይና የነገን ነገር ለአምላክ ትጠሺ በዚህ ምሽት ላይ ፍቅሬ ንገሺ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር
አስግድ ሰብሰብ ነው አንተ ምን ይላል እውትያዘው ቸብና
አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ቀጥላል። ውይታጅ ወደ ውይታችን ምን ጋባው አሸናፊ በሰሞኑ ባለፈው ሰኞ አምስተኛው ዙር አራተኛ አመት የስራ ዘመኑን የጀመረው የፌዴሬሽንና የፌደራል ምክር ቤት መክፈቻ ላይ የተከበሩ የኢትዮጵያ ፕሬዝዳንት ዶክተር ተሾመ ሰፋ ያለ መግለጫ ሰፋ ያለ ንግግር አድርገዋል። ከዛ ውስጥ የተለያዩ ዋና ዋና ምንላቸው አንኳር ነገሮች አሉ። ስለ ምርጫ የታወሩት የተናገሩት አለ፣ ስለ ህግ ማሻሻል የተናገሩት አለ፣ እንዲሁም ደግሞ የህግ የበላይነት እኔ ትኩረት ለመውሰድ መፈልግ ወደ ትኩረት ነገር በተደጋጋሚ ስናወራው የነበረው የህግ የበላይነት ነበር። እና እንዴት ነበር የህግ የበላይነትን በተመለከተ ሊያስቀምጡት የቻሉት እና ያስቀምጡበት ከዛን ጀምሮ?
እሺ፣ እንግዲያው ለውይይት እንዲመቸን ሙሉ ሀሳቡን ላቀርበው።
እሺ፣
እንበተመለከት።
በጣም ጥሩ።
ለዘመናት በመልካም ሆነ በፈታኝ ታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ እሴት ነው መቀየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነጻነትንና ስርዓት አልበኝነትን ባለመለየት መረን የለቀቀ ህግና ስርዓትን የማያከብር እንቅስቃሴዎችና ድርጊቶች መስፋፋት ነው። እንዲህ ያሉት እንቅስቃሴዎች የዜጎችን ደህንነትና የሀገሪቱን ሰላም በከፍተኛ ሁኔታ እየተፈታተኑ ይገኛሉ። በዚህም የተነሳ ዜጎች ክቡር ህይወታቸውን አጥተዋል፣ ከቀያቸው ተፈናቅለዋል፣ ለዘመናት ያፈሩትን ሀብትና ንብረት ጥለው ተሰደዋል። በጥቅሉ የህግ የበላይነት አደጋ ላይ ወድቋል። በህግ የበላይነት መርህ የማይመራ ሀገር ዕጣ ፈንታ ደግሞ የማህበራዊ እና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኙ የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱን ዜጋ ደህንነትና ነጻነት ለማስከበር አስፈላጊው እርምጃ ሁሉ ይወስዳሉ ነው የሚለው።
በጣም ከባድ
የህግ የበላይነት
እንደሆነ በጣም ከባድ አነጋገር ነው። ደግሞ በጣም ኮስተር ያለ ነገር ነው። እንግዲህ ይሄን ተመልክተና እንዴት እንግዲህ እኛ በተደጋጋሚ የህግ የበላይነትን የምናወራው የነበረውና እነዚህን መሰረት አድርገው ነው የተናገሩትና እነዚህን በዚህ ዙሪያ ምንድነው ለማለት ይቻላል አሁን ካለው ካሁን ከሀገሪቱ ሁኔታ ጋር በተገናኘ ምንን ያሳየናል? ምንስ ለማለት ያስፈልጋል ይቻላል?
እንግዲህ ያው ሚዲያ ላይ ስትኖር ሁልጊዜ ጎልቶ የወጡ ችግሮችን ታስታለ። በእኛ ሚዲያ እኔ እናንተ በምናደርገው ውይይቶች እና ዜናዎቻችን ላይ በየሳምንቱ ቢያንስ አንድ ግጭት ወይም ከግጭቱ ጋር የተያያዘ አንድ ጉዳይ ሁሌም ይኖረናል። በሳምንት ውስጥ የግጭት ዜና ሳናወራ ያለፍንበት ጊዜ የለም።
ትክክል።
ባለፉት 6-7 ወራት እንግዲህ በተለያዩ አካባቢዎች ግጭቶች ግጭት የሚባል ነገር የጎላ ያልታየበት ክልል ምናልባት እና ስጋትም ያልተሰማበት የትግራይ ክልል፣ የቀረው በሙሉ ግጭትን አስተናግዷል። ኦሮሚያም በጣም በጥቂቱ ሰዎችን የመግደል የመዝረፍን የመሳሰሉት በአማራ፣ በቤንሻንጉል፣ በቅርቡ በጋምቤላ፣ በሶማሌ ግጭት ያልተከሰተበት ስለሆነ እንግዲህ ሐራሬ ጥቂት በጣም ጥቂት ስለሆነ እሷም አንድ ሰሞን ግጭት ተፈጥሮባት ነበር። ብዙም አልቆለም እንጂ ግጭት ያልተፈጠረበት ክልል የለም። ግጭት ያልተፈጠረበት ብቻ ሳይሆን የግጭቱ ውጤት አሁንም አለ። ተቀልም በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። አሁን የዚህ የኦሮሚያውን ስታየው እስካሁን ድረስ ቤት ተሰርቶ የሰፈሩት ጥቂቶች ናቸው። እስካሁን ድረስ ገንዘብ ሞቢላይዝ እየተደረገ ነው። ይሄ አሁን ራሱ በሚል ወገን ለወገኑ ማለት ነው የሎቶ ተንቦላ እየተሸጠ ነው። ምናልባት በቅርቡ ተንቦላ ይወጣል። ይሄ ለዚሁ ዓላማ የሚውል ነው። በሌሎች በተለያዩ መንገዶችም እንደዚህ ፈንድ እየተሰበሰበ ነው። እንግዲህ ከአመት በላይ ሆኖታል፣ አለቀቀን። ከሌሎችም አካባቢዎች የዚህ የኦሮሚያና የጉጂ ዞንና የጌዲዮ ግጭት ውጤቱ እስካሁን ድረስ አልለቀቀንም። የሲዳማና የወላይታ ግጭቱ እርቅ ወርዷል ቢባልም እስካሁንም ድረስ አንጎበሩ አልለቀቀንም። ሌሎችም አሁን በቅርቡ ደግሞ ባለፈውም ሳምንት እንደ ግጭት ስናነሳ የነበረው በዚህ በቤንሻንጉል ጉሙዝ በተለይ ካማሽ ዞን የተፈጠረው ግጭት አሁን ቅድም ዜና ወደ 90,000 ተፈናቃዮች ፈጥሯል። እርዳታ እየተሰጠ ነው። እንግዲህ በዚህ መካከል ስለመፈናቀሉ ነው አሁን ያነሳውልህ። ህይወት ይጠፋል፣ 30 20 15 10 በየጊዜው ይጠፋል። አካል ይጎላል። ሰዎች ዝንት ዓለም ሰርተው ያፈሩትን እንደ አቅማቸው የሚኖሩበት ሀብታቸው የሳር እቶን ጎጆቸው ይወድምባቸዋል፣ ከብቶቻቸው ይዘረፍባቸዋል። እና ይሄ አሁን ያለው የሀገሪቱ መገለጫ ሆኗል። የትም ቦታ ስትሄድ ሰው እንደው እግዚአብሔር ሀገራችንን ሰላም ያድርግልን ነው የሚል። ገና ጨዋታ ስትጀምር የሀገራችን ሰላም የማይለው ሰው የለም። እና ምን ማለት ነው? ዋናው የሀገሪቱ አሁን ያለው ነባራዊ ሁኔታ መገለጫ ሪፎርም ላይ ነን ከሚለው እኩል ግጭት ውስጥ ነን እና የግጭት ስጋት ውስጥ ነን የሚለውም እኩል ነው ሪፎርምና ግጭት ውስጥ። ይሄ ነው እንግዲህ መንታ መንገድ ላይ ነው ያለ ነው። አንደኛው ተደፍቆ አንደኛው ማሸነፉ አይቀርም። እንግዲህ ሪፎርሙ ማሸነፍ አለበት። ይሄ እንዳሸንፍ ደግሞ የህግ የበላይነት መከበር የገለበት አለበት። እንግዲህ ፕሬዚዳንት የተናገሩትን ከነባራዊ ሁኔታ ጋር ስናነጻጽረው ባጭሩ ይህንን የሚመስል
እንግዲህ ይህን ሁሉ ካየን በኋላ ከሰሞኑ ደግሞ የኦነግ ሊቀመንበር አቶ ዳውድ ኢብሳ የሰጡት አስተያየት አለ። በሰጡት አስተያየት ላይ ትጥቅ የሚፈታም የሚያስፈታም የለም የሚል አምባገነን ልላቸው አልፈልግም፣ ግን ትንሽ በልበ ሙሉነት እኛ እንደፈለገ እንሆናለን የሚል አካሄድ ያለበት ንግግር የተናገሩበት አለ። ያንን ተከትሎ ግን በአንድ ሀገር ሁለት መንግስት ሊኖር አይችልም፣ ስለዚህ ትጥቅ መፍታት አለበት። ኦነግ ካልፈታ ግን እኛ እናስፈታውለን የሚል ደግሞ የመንግስት ኮሚኒኬሽን ዛሬ የማያዳግም የሆነ መግለጫውን አውጥቷል። እሱንስ እንዴት አየኸው? እንዴት ይታያል?
እንግዲህ የዚህ የኦነግን ወደ ሰላም የፖለቲካ እንቅስቃሴ ለመመለስ መወሰኑን እና ተከታታይ መንግስት ጋር ድርድር ማድረጉን ተከትሎ የልኡካን ቡድኖቹን አስቀድሞ ነው የላከው። የልኡካን ቡድኖቹ እዚህ ከገቡ በኋላ እነ ቶሌራ አዳባ ነው አዳባ ቶሌራ አዳባ እነ ዳውድ ኢብሳና ሌሎችም ከገቡ ቆይቷል። ይህን ተከትሎ አውርተነዋል በስፋት በተለይ በዚህ በምዕራብ ወለጋ አካባቢዎች ታጣቂ ኃይሉ ትምህርት ቤት ሰብሮ ገብቷል፣ ታጥቆ እየተንቀሳቀሰ ነው። ይሄ ነገር አድቬንቸር የሚፈልጉ ወጣቶችንም እንዲቀላቀል ያደርጋል ብለን አከነ አደጋው በጣም አወርተንበታል። አንዱ ተኩል ምናምን ምናልባት የእኛን ያህል ስጋቱ የታየውና አደጋውን ያወራ ከሀገር ውስጥ ሚዲያ አላጋጠመኝም። ዝም ብሎ ኦነግ ገባ በሰላም ምህዳሩ መስፋቱን ማሳያ እየተባለ ከመጠቀስ ውጭ ክትት ከማስፈታት ጋር የነበረውን ነገር ያነሳ የለም። እንግዲህ እኛ ግን በስፋት ነው ያነሳ ነው። ይሄ ኃይል የሰላማዊ የፖለቲካ ትግል ማለት ሰላማዊ የፖለቲካ ትግል ከጠመንጃ ውጭ የሚካሄድ ነው። እንደ ማንኛውም ፓርቲ እዚህ ሀገር ውስጥ እንደነበሩት እንደ መድረክ፣ ኦፌኮ፣ አንድነት፣ ሌሎችም ይሄ ሆኖ ሳለ በማንኛውም መንገድ ክፍት ይዞ ሀገር ውስጥ አንድ የፖለቲካ ድርጅት መንቀሳቀስ የለበትም ብለን
ተነጋገርን።
ሁሉ በድርድር መዘጋት እንደነበረባቸው ተናግረን ነበር። እንግዲህ እነዚህ ሳይሆኑ እንደተዘከረሰ ነው የቆየው። እኛ ያን ጊዜ ስጋታችን የገለጽንበት የምዕራብ ወለጋ አካባቢ እንቅስቃሴ ከምዕራብ ወለጋ ማልፎ ወደ አጎራባች ቤንሻንጉል ጉሙዝ ክልልም ድረስ ዘልቀው ይንቀሳቀሱ ነው የሚታዩት። እንግዲህ ከ4000 በላይ ናቸው ጦሮቹ። ትጥቅ የፈታው ከ1500 አይበልጥም። 1300 1500 ቢሆን ነው የቀረው። 2500 በላይ እንደውም እንግዲህ ይሄ ቁጥር ኦፊሻሊ የሚናገሩት ነው። ጠመንጃውን መድረየሱን ላውንቸሩን እንደታጠቀ እየተንቀሳቀሰ ነው። እኔ ደግሞ ቁጥሩ ከዚህም በላይ ሊሆን ይችላል ነው የምለው። ምክንያቱም አንደኛ በተለይ ይሄንን ኃይል ራሱ ግንባሩም በትክክል ኮማንድ እያደረገውም አይደለም። ይሄ እየዘረፈ ይብላም ምንም የሚታወቅም ነገር የለም። አድቬንቸረር የሆኑ ወጣቶች የወጣትነት የአድቬንቸር ነገር አለ፣ ጀብት የመስራት ነገር የተቀላቀሉት ሁሉ ይመስለኛል በብዛት። እና ቁጥሩ ይሄ ነው ብሎ በትክክል መናገር ሁሉ አይቻልም።
አንድ ጽሑፍ
የተመዘገበም ነገር የለም
የለም። አንድ ጽሑፍ ቀጥል።
እንግዲህ ይሄ ነገር ችግሩ እየከፋ መጣ። በተለይ ከቤንሻንጉል ጉሙዝ ክልል ከተፈጠረው ችግር ጋር አንደኛ እጁ ያለበት የሚባለው እውነት ነው። በተለይ የካማሺ ዞን አካባቢ የሞቱ አመራሮች በተመለከተ ጣታቸው ወደ ኦነግ የሚቀስሩ ሰዎች አሉ። እርግጥ ወደ ሌላ አካልም የሚቀስረው አሉ። ያም ሆነ ይህ ግን ይሄ ታጣቂ ኃይል እዛ ቦታ ጋር ከመኖሩ ጋር የተያያዘ ነው። ያ አካባቢ ስጋት ቀጠና ሆኗል። እንግዲህ አሁን ይሄንን ተከትሎ ትጥቅ መፍታት አለበት የሚባል ነገር በተለይ በአቶ አዲሱ አረጋ የኦህዴድ የፌደራል አደረጃጀት እንደዚህ ኃላፊ ናቸው። እሳቸው ይህን ትጥቅ የማስፈታት ነገር አጀንዳ በጣም በጉልህ አነሱ። በሌላ በኩል እንግዲህ እነ ኢሳ ነገውም ሌሎቹም ትጥቅ ማስፈታቱ ይቀጥላል ሲሉ ይሰማል። አዲሱ አረጋ መፍታት አለበት የሚል ጠንከር ያለ አቋም ይዛል። በዚህ መካከል አንተ ቅድም እንደጠቀስከው የድርጅቱ የግንባሩ ሊቀመንበር አቶ ዳዊት ይሳ መጥተው በዋልታ ቴሌቪዥን በሰጡ ቃለ መጠይቅ እንደውም ድርድራችን ላይ እኮ ትጥቅ መፍታት የሚባል ነገር የለም እና ትጥቅ የመፍታት ነገር ላይ አልተስማማንም፣ ቀድሞውኑ ትጥቅ አንፈታም ነው ያሉት። እና ማነው አስፈችው ማነው
ፈችው
የለም ያሉት አንተ ቅድም እንዳልከው። እና ይሄ ነገር በጣም ትልቅ የፖለቲካ አጀንዳ ሆኖ ነው የተመሰጠው። በሌላ በኩል ህዝቡ ፍርሃት አደረበት። ምክንያቱም ይህን የሚያክል ታጣቂ ኃይል ይህን የሚያክል የህዝብ ድጋፍ ያለው ድጋፉን ደግሞ አይተውታል። ሰው ያለው ኃይል ጠመንጃ ታጥቆ የሚንቀሳቀስ ከሆነ ህግ ሊጣስ ነው፣ ህግ ማስከበር መንግስት አቅም ላይኖረው ነው። ሁለት ጉልበት ስለሆነ የሚሆነው እንዴት ነው የምንሆነው፣ እንዴት ነው የምንኖረው የሚል ትልቅ ስጋት ተፈጠረ። በሌላ በኩል ደግሞ የዚህ የኦነግ የግንባሩ ደጋፊዎች ነን የሚሉ በጣም በርካቶች ናቸው ቁጥራቸው። የፌስቡክ አካውንቶች አሉ። እነዚህ ደግሞ ትጥቅ መፍታት አለበት ኦነግ የሚለውን ወገን በጣም ሲያጠለጥሉ፣ እንደውም በተለይ አቶ አዲሱ አረጋ ላይ የጥላቻ ዘመቻ ነው የጀመሩት። እንግዲህ ምንም አልደብቅም፣ ኦሮሞ አይደሉም፣ ኦሮሞ ያደጉ አማራ ናቸው እስከ ማለት ድረስ የደረሰ ይሄ ነው የማትለው ቁጥሩ። ሰፊ ዘመቻ ነው የተከፈተው። እያንዳንዳቸውን በአቅሜ የቻለውን ኮሜንቶቹን ሁሉ አነባለን። በጣም የሚያስፈራ ሁኔታ ነው ያለ። እንግዲህ በአንድ በኩል ስጋት የተፈጠረበት ህዝብ አለ፣ በሌላ በኩል እንዴት ትጥቅ ፍታ ተባለ የሚሉ ሰዎች አሉ። እንግዲህ እንዴት ትጥቅ ፍታ ተባለ የሚሉ በጣም በርካቶች ናቸው። ምክንያታቸው ምን እንደሆነ በፍጹም ሊገባኝ አልቻለም። ምክንያቱም በመርህ ደረጃ አንድ ሀገር ውስጥ አንድ መንግስት ነው ሊኖር የሚችለው። ህግን የማስከበር የዚህ የመንግስት ኃላፊነት ነው። ህግን ለማስከበር አላማ ጸጥታ ኃይሉ ይታጠቃል። እንደ አስፈላጊነቱ ህይወትን እስከ ማጥፋት ድረስ የሰዎችን ሰላምና ደህንነት ህይወት ለመጠበቅ ህይወትን የማጥፋትን እርምጃ እስከመውሰድ ስልጣን ያለው የማሰር የፍርድ ቤት የማቅረብ የማስቀጣት ስልጣን ያለው መንግስት ብቻ ሆኖ ሳለ ሌላ የታጠቀ ከሆነ ያልተመቸውን ተኩሶ የሚገል የኔን ህግ ይኖረዋል። ጣሰ የሚለውን ተኩሶ የሚገል ጠመንጃ ስላለው ማሰር የሚችል ጠመንጃ ስላለው ማባረር የሚችል ሌላ ኃይል ይኑር የሚለው ነገር ከምን የመነጨ እንደሆነ እንግዲህ በአካልም ባገኛቸው እንደው የሚገርምህ ያስፈራል። እንትናቸውን ሲታየው በጣም ቁጦች ናቸው፣ ጀብደኞች ናቸው። ይህንን ጥያቄ እንኳን ኦርዲነሪ ሰው የመንግስት ባለስልጣኖች ማንሳት እስኪፈሩ ድረስ ነው። በተለይ ወደታች ወደ ወረዳና ዞን ያለ ጭቅ ነው ያሉ ትንፋሽ ነው። ምክንያቱም ይሄ ስሜታዊ ኃይል ያው መንግስትም ጉልበት ሰጥቶታል። ካለቄሮ እኮ ይቺ ሀገር ምን አባታዊ ውጣት ነበረ ብሎ እንግዲህ በተደጋጋሚ እንደምናነሳው እንደምታውቃለ ያልገባኝ ነገር ነው። አንተ ምን ያልገባ እርግጠኛ ነኝ የተባለው ይሄ እንደው የነውጡ ሐዋርያ መሪ ለዚች ሀገር የክስተት ይሆነ እንደው ወደ በጎ እንድትሄድ ክስተት ይሆነ አድርገው ነው የሚያወሩልን። ጥፋቶች እንኳን ተፈጸመው ሲገኙ ቀይሮ ነው የፈጸመው። በዚህ አካባቢ የሚንቀሳቀሱ ቀይሮዎች ማለት እንኳን ሳይደፈር የቀይሮን ስም ለማጥፋት
የተደረገ ሙከራ ነው
ብለው ለዚህ ይባለው ቀይሮ አጠፋ መባል ሁሉ እስኪፈራ ድረስ አንድ ቦታ ጋጣል ቀይሮ ማአት ነገር ነው የሚያወራው። አንድ ቦታም ግን ቀይሮ ተብለው የተደረጀ የሚንቀሳቀሱ ወጣቶች ይሄን አይደለም የተባለው። የቀይሮን ስም ለማጥፋት ሌሎች እየተባለ ሌላ ላይ ነው የሚያፈጥነው። ለውጡን የማይፈልጉ ኃይሎች የቀይሮን ስም ለማቆሸሽ እየተባለ ነው የሚነገረውና ይሄ ከማንም በላይ የገነነ ኃይል አናግረም፣ ምንም ነገር አናግረም። በግለሰብ ደረጃ ቀርቶ በኃላፊነት ደረጃ እንግዲህ በዚህ ሁለት ፍጥረት ውስጥ ሆነን ቅድም እንዳለ ሆነን ዛሬ እንግዲህ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊነት ቤታ በከሳውን ጎቴ መጥተው አይ ይፈጣል፣ በአንድ ሀገርማ ሁለት መንግስት አይኖርም አንተ እንዳንከው ብለዋል። ይሄንን ተግባራዊ አደርጋሉ ብለን እንጠብቃለን። እዚህ ጋር ግን
የጊዜ ጉዳይ
ነገር አለ። እዚህ ጋር ግን አንድ ጥንቃቄ መደረግ ያለበት ነገር ይታየኛል። በመጀመሪያ ክፍተት ተፈጥሯል። ክፍተቱን የፈጠረው ራሱ መንግስት ነው። ይሄ ጉዳይ ኦነግም ታጥቆ ስርዓቱን ሲዋጋ የነበረ ኃይል በሰላም ወደ ሀገር ውስጥ እንዲገባ ሲደረግ የፌዴራል መንግስት መደራደር አለበት። ትክክ ያዘ ስለሆነ ድቅቅ አድርገው ሁሉንም ጉዳዮች ስንት ጦር እንዳለው የት እንዳሉ ይሄ ሁሉ ነገር ተረጋግጦ መሳሪያው እንዴት እንደሚፈታ እንዴት እንደሚያስረክብ ይህ ኃይል መሳሪያውን አስረክቦ ሰላማዊ ህይወት እስኪቀላቀል ድረስ ያለው ሂደት ምን መሆን እንዳለበት በተጨባጭ ተግባራዊ ሊደረግ በሚችልበት ሁኔታ ተደራድረው ሲያበቁ ነበረ
መደረግ
የነበረባቸው። ይህንም ባለማድረጋቸው የተፈጠረ ክስተት ነው። ይህን አድርገው ቢሆን ኖሮ አንደኛ እኔ እኮ ብንድ ነው እሱ የኦነግ መግባቱ አልነበረም እኮ ትልቁ ነገር ወደ ሰላማዊ ወደ ሀገር ውስጥ መግባቱ ሳይሆን ሰላማዊ የፖለቲካ እንቅስቃሴ ውስጥ የሚሳተፍ መሆኑ ነበረ ትልቁ ግቡ። እነሱ ያተኮሩት ገባ ይኸው ኦነግንም ቢሆን ወደ ሀገር ውስጥ አስገባን የሚለው ዜና ላይ ነው ያተኮሩት። ይሄ ትልቅ ቀልብ የሚስብ ነገር ስለሆነ ግን ከገባ በኋላ ግቡ ነበረ ትልቁ ሰላማዊ የፖለቲካ እንቅስቃሴ ማካሄድ የሚችልበት ሁኔታ አለ ወይ የሚለው ይህንን መስራት ሲኖርባቸው መግባቱ ላይ ተንጀረጀሩና አስገቡት። ይሄ ድርጅት እንግዲህ እኔ እስከማውቀው ድረስ ሀገር ውስጥ በምዕራብ ወለጋ በመንግስት አስተዳደር ስር የነበረ አካባቢ ነው። እንቅስቃሴ የተቃውሞ እንቅስቃሴም ሲኖር እንዲያው ቀይሮ ከተማ ውስጥ ሲንቀሳቀስ እንጂ የታጠቀ ኃይል ጫካ ውስጥ ሲዋጋ የመንግስትን ሰራዊት ሲዋጋ አላየንም። ስለዚህ ያ ኃይል ሀገር ውስጥ ነበረ የሚል እምነት የለኝም። ምን
ከውጭ እንደበ
ሱዳን በኩል በየት እንዴት አድርገው እንዳስገቡትም አላውቅም። እና ይሄንን ኃይል በዚህ ሁኔታ እንዳይንቀሳቀስ መጀመሪያውኑ መጨረስ ነበረባቸው። ከገባም በኋላ እኮ ትምህርት ቤት እየሰበረ ሲገባ እንግዲያው ተናወጥ ትምህርት ቤት እየሰበረ መግባቱን እና ሌሎች ነገሮችን ሲቃወሙ በመሰረቱ ጥቅ መፍታት አለበት የሚለውን ነገር እና እዚህ ላይ ያላቸውን ስምምነት ሁሉም ገፋ ገፋ ሲያደርገው ነበር የነበረው። አሁን ነው እንግዲህ ነገር የለበለ በመጀመሪያ ደረጃ ይሄ ክፍተት መተቸት አለ።
በነቀምት አካባቢ በነበሩት ግጭቶች ዙሪያና ህዝቡ ባነሳው ጥያቄ መሰረት በተደጋጋሚ የተናገርናቸው ነገሮችም ነበሩ። የዛን ጊዜ ችግር አለ ብለን በምንልበት ጊዜ አቶ አዲሱ አረጋንም ጨምሮ የመንግስት ኃላፊዎች የሆኑ ሰዎች በኦነግስም የሚል ልክ በቀሮስም እንደሚባለው አይነት ነገር ለጠፉ የዛን ጊዜ ችግር አለ የሚለውን ነገር ችግር አለ ችግሩን ባጭር እንቋጫለን ወይ እንፈታለን ማለት ሲገባቸው ያን አለማድረጋቸው አሁን ለተፈጠረው ውጥረት ትልቅ መንገድ የከፈተ ነው ይመስለኝ እኔ ስመለከተው።
ትልቅና ሁሉ ጊዜ አሁንም መረሳት የሌለበት ነገር እዚህ አሁን ያለንበት ስጋት የከተተን ነገር አንደኛ ከመንግስት ከመነጨ ነው። መንግስት እኔ እንደሚሰማኝ ይሄ ውጭ ያሉት ተቃዋሚዎች ገቡ የሚለውን ለመንግስት ፍጆታ መጠቀም የሚፈልገው በኋላ ሊያመጣ የሚችለውን ነገር ዝም ብሎ ወዝቶ ነው የተወው። እሱ ጋር ሲሪየስ መሆን ነበረበት። ስለዚህ በተወቃሽነትም በተጠያቂነትም ደረጃ መንግስትም ያለበት መሆኑ መታወቅ አለበት። እንግዲህ ያው አሁን የህግ የበላይነትን የማስከበር እርምጃ እንወስዳለን ብለዋል። ትጥቅ እናስፈታለን ብለዋል። አሁን ትጥቅ የማስፈታቱ የህግ ስራ ነው። ይህ ስራ ግን ቀላል አይደለም።
በጣም ከባድ ነው።
የታጠቀ ኃይል ነው።
ከዚህ በፊት ከ25 ዓመት በፊት የተደረገ ሁኔታ አለ። ያንን በማስታወስ ብቻ ህዝብ በመቀስቀስ ብዙ አደጋ ሊከተልም ይችላል። ይህን ለማስተህም መታወስ ያለበት ነገር ነው።
እንግዲህ አሁን ትጥቅ ማስፈታቱ ላይ ከባዱ ነገር ምን መሰለህ? ቅድም በሶሻል ሚዲያ ላይ ያሉትን የሰፖርተርስ የዚህን ደጋፊዎች እንቅስቃሴ ስታየው ቀላል አይደለም። ሁለት ትጥቅ መፍታት የለበትም ነው እንግዲህ የራሳቸውን ምክንያት አቅርበዋል። ሌሎች ያልፈቷሉ ነው የሚሉት እና መንግስት ሌሎች ታጥቀው የገቡት ሰዎች የት እንደገቡ የት ካምፕ እንደገቡ ምን ያህል እንደነበሩና አሁን ካምፕ ስልጠና ላይ ናቸው ወይስ ወጥተው ህዝቡን ተቀላቅለዋል የሚለውን ሁሉ በግልጽ ማስረዳት መቻል አለበት። እንግዲህ አሁን መከራከሪያ ያነሳሉ ሌሎቹን ፍቱ ሳይባሉ እንዴት ነው ኦሮሞን ብቻ ፍቱ የሚሉት? ኦሮሞ ላይ ጫና በዛ የሚል ክስተታዎች ነው እየተደረገ ብዙ ህዝብም የእውነት ለምን ሌሎቹ ሳይሰቱ የሚል ነገር ስላነሳ እዚህ ጋር ግልጽ ማድረግ ከሌ የሚባለው ቡድን ይህን ያህል ታጣቂ ይዞ ገባ፣ አርበኞች ግንቦት ሰባት ይህን ያህል ይዞ ገባ፣ አብን ይሄን ያህል ይዞ ገባ፣ ከሌ ይሄን ያህል ይዞ ገባ። ከዚህ ይዞ የገባቸው ሰዎች እዚህ ካምፕ ገብተዋል፣ ይሄን ያህል ትጥቅ አስረክበዋል፣ አሁን በዚህ ሂደት ላይ ናቸው ብሎ ሁሉም ያስረክቡ መሆኑን ማሳየት አንድ ከዚህ ነው የሚጀምረው። ከዛ በኋላ ይህን እንግዲህ እስካሁን ድረስ እርምጃው የማስፈታት እርምጃው ሳይወሰድ ስለቀረ የተፈጠረ ሁኔታ አለ። በርካታ ደጋፊዎች ከህዝቡ ጋር ተቀላቅለው ስለሆነ የሚኖሩት በተለይ ደብደኛ ወጣቶች፣ አድቬንቸረር ወጣቶች ተቀላቅለዋቸዋል፣ በስሜት ተቀላቅለዋቸዋል ግማሾቹ። የሚገርምህ ኦሮሚያ ውስጥ አሁን የህፃናት ጨዋታ በሙሉ ወታደር ነው የኤሌመንተሪ ትንንሾቹ እነዚህ ሶስተኛ ክፍል አንደኛ ክፍል ያሉት ሲጫወቱ በእንጨት የተሰራ ጠመንጃ በኮባ የተሰራ ጠመንጃ ይዘው በሰልፍ መሄድ እንደ ላውንቸር አድርገው በሰልፍ መሄድ ውጊያ ጫወታቸው በሙሉ አየህ ምን ያህል ህዝቡ የተረጠ መሆኑን። ስለዚህ አሁን ህግ የማስከበሩ እርምጃ ቀላል አይደለም። ስለዚህ አብሮ ከጎን ምን ይፈልጋል? በጣም ኢንቴንሲቭ የሆነ የፖለቲካ ስራ መስራት የሚያስፈልጋል። የፖለቲካ ስራ መስራት ማለት ምን ማለት ነው? የህዝቡን ከዚህ ታጣቂ ኃይል በጣም ጥብቅ የስሜት ቁርኝት ስለፈጠረ ይህን የስሜት ቁርኝት መስበር ያስፈልጋል። አለበለዚያ እሱን ጠመንጃ ስታስፈታ ህዝቡ ከዚህ ይቆጣል፣ ቀሮ ተቆጥቶ ሊነሳው የሚችል እና ሌላ ውስብስብ ነገር ውስጥ እንገባለን። ስለዚህ የፖለቲካ ስራ ቀላል ያልሆነ የፖለቲካ ስራ ማብረዋለ። እንግዲህ እኔ እናንተ ብዙ ጊዜ እናወራለን የምናስበው ኃላፊነት ያላቸው ሰዎች ደግሞ ያውቁታል የሚያበላይ ስለሆኑ ብለን ነው። ግን ብዙ ጊዜ ሳያውቁት የሚቀሩበት ሁኔታ ስላለ እንደው ሳያውቁት ቀርተው ይህም የፖለቲካ ስራችን ና ብለው በድንገት የሚወስዱት እርምጃ ረብሻ እንዳያመጣ ስጋት አለኝ። ስለዚህ አድማጮቻችን ውስጥ ይሄን እዚህ ነገር ላይ አፍታይት መስጠት የሚችሉ ሰዎች ይኖሩ ስለሚችሉ በባገኙት መንገድ በሙሉ ይሄ ታጣቂ ኃይል ከህዝቡ ጋር ቁርኝት ስለፈጠረ ይሄን ቁርኝት የመስበር የፖለቲካ ስራ መስራት ያስፈልጋል። እንዴት ነው መስራት ያለበት የሚል ስንም በተለይ አካባቢውን የሚያጠው የኦሮሞ ተወላጆችም የኦሮሞ ምሁራንም ቢያግዙ እንደው እንደ ዜጋ ማሳሰቢያ መስጠት ይፈልጋለሁ። እንደዚህ አይነት ነገር
ከንትኑ እንመልከተው ከፖለቲካው የህግ የበላይነቱን የፖለቲካውና እርግጥ ቅድም ጠቅሰዋል የወቅቱን የጊዜ አለመፍጀት እነዚህን ተካተው የህግ የበላይነትንም ጨምረ እንዴት ነው እነዚህ ነገሮች ሊሳኩ የሚችሉት?
የመሳካታቸው ነገር ቀላል አይደለም። ይኸውልህ መጀመሪያ ቢሆን ምንም አያስቸግርም ነበረ። በቀላሉ ፍጹም ማስወጣት ይቻል ነበር። አንደኛ ከህዝቡ ጋር አልተቀላቀልም። የህዝቡ ስሜት የነበረው ምንድን ነው? እሱ የኪም ለማ እና የአብይ አመራር አገሪቷ ውስጥ እያመጣ ያለው ሪፎርም በተለይ ኦሮሚያ ውስጥ በግልጽ የሚናገር ባልወደውም ለራሴ ኦሮሞ ሀገሪቷን የማስተዳደር ኃላፊነት ተረክቧል እያሉ እየነገሩት ህዝቡ የኦሮሞ ሮል በዚች ሀገር ላይ ከፍ እያለ መጥቷል ብሎ ያሰበበት ወጣቱም እዚህ ስሜት ላይ የነበረበት ጊዜ ስለነበረ እና ከሁለት ታጣቂዎች ጋር ከኦነግም ጋር ያለው የርቀት ነበር የርቀት ቁርኝት ስለነበረ እዚህ ደረጃ ላይ ሲያደርስ ወዲያውኑ ማስፈታት ይችሉ ነበረ። መቼም ሀገር የሚያስተዳድር መንግስት በሁሉም ሀገሪቷ ውስጥ መዋቅር ያለው መንግስት ይህን ማድረግ ያቅተዋል ብዬ አሉ እና ከዚህ የተፈጠረ ነገር በመጀመሪያ ይቻል ነበር። አሁን ተወሳስቧል። ስለዚህ ሌላ ተጨማሪ ትልቅ ስራ ይጠይቃቸዋል። ቅድም ያልከው ነው የፖለቲካ ስራ። ይህንን ቡድን ይህን ታጣቂ ቡድንና ግንባሩ ሰላማዊ የፖለቲካ እንቅስቃሴ ውስጥ የሚቀጥል መሆኑ ላይ ተጽዕኖ በማያሳድር ሁኔታ ደጋፊዎቹ ላይ እውነተኛ ሰላማዊ ፖለቲካ እንቅስቃሴውን የሚደግፉ ወገኖችን በማይጎዳና ጢም በማያስቋጥር መንገድ ትልቅ የፖለቲካ ስራ በጣም በበሳል ሰዎች የሚሰራ የፖለቲካ ስራ ያስፈልጋል። ቀላል እንዳልሆነ እኔ በደንብ ገብቶኛል። እንግዲህ ህዝብ ውስጥ ስትኖር በደንብ ታውቀዋለህ። ስለዚህ ወጣቱን አይቼዋለሁ። የወጣቱ ስሜት ኦሮሚያ ውስጥ ያለውን ወጣት በተለይ ከዚህ ከኦነግ ታጣቂና ከኦነግ ጋር የፈጠረውን የስሜት ቁርኝት አይተነዋል። ባለፈው አቀባበል የተደረገለት ጊዜ አዲስ አበባ ላይ ራሱ እንዴት እንደሆነ እስካሁን ድረስ በሄዱበት ቦታዎች ላይ በሙሉ በጣም በርካታ ሰዎች ናቸው የአቀባበል የሚደረግለት። ለአባልነት ሽማግሌ ከዘራ ይዞ የሚሄድ ሽማግሌ በሙሉ አባልነት እየተመዘገበ ነው። በዚህ ደረጃ ያለን ድርጅት ታጣቂ ኃይል በቀላሉ ከህዝብ መነጠል አይቻልም። ስለዚህ ትልቅ የፖለቲካ ስራ መሰራት አለበት። እንዴት ነው እንግዲህ አላውቅም፣ ግን መሰራት እንዳለበት ይታየኛል። እንግዲህ አድማጮቻችን መንግስት እንዲያግዙ ምናልባት በእኛ ሚዲያም ላይ መጥተው ቢናገሩ ጥሩ ይሆናል ብዬ ገምታለሁ።
አመለካከት እንትን ይሄንን እንትን አድርገን አሁን አንተን እያወራሁኝ የህግ የደህንነትን ጉዳይ በተመለከተ አስጊ ነገሮችን እያየሁኝ ነበረ። አስጊ የምላቸው ነገሮች እንዴት ነው እንዳጋጣሚ ሆኖ ዛሬ እናንተ ጋር ኢንተርኔት አልነበረም ከሰዓት በኋላ ላይ
የለም።
አሁን ሁለት ዜናዎች አየሁኝ። አንደኛው ማመን በሚያቀት ደረጃ ነው እንግዲህ የምነግርህና አድማጮቻችንም እንዳይደናገጡ ነው የምፈልገው። ዋናው ነገሩ እንዳይደናገጡ ነው። ምንድን ነው አንደኛው አቶ ደመቀ መኮንንን እንትን ለማድረግ ምንድን ነው የሚለው አቶ ደመቀ መኮንንን ለማፈን የተደረገ ሙከራ ከሸፈ ነው የሚለው ቤተ መንግስት ውስጥ በአቶ ደመቀ እና እሱን የሚያሰባብል ደግሞ ህብረ ዜማን ታቋል። የህብረ ዜማ ልጅ ቅርበት ብዙ መረጃዎችን በቶሎ ማግኘት የሚችል ሰው ነው። እሱ ደግሞ የለም በዛ በቤተ መንግስት ውስጥ በተከሰተ ጥያቄ የተነሱ ግጭቶች፣ ግርግሮች ናቸው የሚል ነገር አለና ምናልባት ለእነዚህ ለዚህ ነገሮች ሊሆን ይችላል። የትኛውን ነው የምታምን? የትኛውን ነው የምትቀበለው? ይህን ስትመለከተው እኔ በታሪክ አልነበርኩኝም፣ እንደ አጋጣሚ በደርግ ጊዜ አልነበርኩኝም እና በታሪክ ስንመለክ ሲታይ ኢትዮጵያ ተቀደም ያለ ምንም ደም ተብሎ የተጀመረው ሁኔታዎች መንግስት ወዳል አስፈላጊ አቅጣጫ እንዴት የተደረገበት አንዱ ነገር አሁን አንደኛ ዘግቶ ውሳኔ መወሰን፣ ሁለተኛ ነገር ደግሞ በሁለት ወይም በሶስት ጎራ ተከፍሎ የፖለቲካ ድርጅቶች የፖለቲካ ኃይሎች መፈጠጫ ለመንግስት ችግር ስለፈጠረበት ነውና እነዚህንስ እንዴት ታያችኋል? አሁን በየነገርኩስ መሰረት ምናልባት የተለያየ ነገሮች ሰምታችሁ ሊሆን ይችላል፣ ግን የኢንተርኔቱ መዘጋት ራሱ አስንትን ነበር። እኔ ራሴ ዋልት ማን ፋናል ለመክፈት ሞክሬ አልተሳካልኝም ከመውጣቴ በፊትና አክቹሊም ነበርና እንዳጋጣሚ አሁን አንደኛውን ፋና ነው ፖስት ያደረገው። ማን ነው ፋና ብሮድካስቲንግ የሚል ነው ትክክለኛ እነሱ ናቸው ያሉት። ይሄ አቶ ደመቀ ለማፈን የተባለው እሱ ነው እንትን ያደረገው። ያ ህብረ ዜማን የምናቆሰው ስለሆነ እሱም እንደዛ ብሏልና እነዚህ ነገሮች አሁን ያለው ውጥረት እኔ አሁን እንደውም አንተ እየገለጽከው በመጣው ቁጥር እያሳሰበኝ የመጣው ወደ ኋላ እንዳንመለስና ትጥቅ ፍታ ቀደም 25 ዓመት በፊት የነበሩ ሁኔታዎችን ብየስናገር ትጥቅ ፍታ መፍታት አለ መፍታት የለብኝም የሚለው አካል ወደ እነዚህ አይነት እርምጃዎች ሄዶስ እንደሆነ ሊሄድስ ይችላል እንደሆነ ቤተ መንግስት እንግዲህ ማን ነው ጠባቂው? ሎያል ምልህ ታማኝ የሆነ ጠባቂ ያስፈልጋል ተብሎ የሚታሰብበት ጊዜ ነው አሁን። ምናልባት የበፊቶቹን አውጥተው አሁን የራሳቸውን ሰው አስገብተው ይሆናልና የራሳቸው ሰው ቢሆኑ ደግሞ እርግጥ ይሄ ዜና ከሆነ ምልህ ግምት ውስጥ ነው የምናወራው፣ እውነተኛ የለንምና አድማጮቻችን እንዲደናገጡ አንፈልግም። ግን እነዚህ ታማኝነት ያላቸው የተባሉት ወታደሮች ምናልባት ችግር ሊፈጥሩ ሳይችሉም ወይ ቤተ መንግስት አካባቢ እንግዲህ የመዘግየት ነው
ትልቁ ነገር እሱ ነው።
እንግዲህ ተመልከቱ
እንግዲህ ዛሬ የተፈጠረው ነገር አሁን እኔም ስሞክር ኢንተርኔት አሁን መስጣል በድንገት ለጠፋብኝ፣ ከዛ በኋላ ምንም መረጃ የሚጠፋብኝ ስልክ ነበር። በየአቅጣጫው ስንደውል የሚታይ ነገር የለም። እንዴት ነው እስኪ ዛሬ ስታዲየም ጨዋታ ነበር፣ ስታዲየም ጨዋታ አለ ብዬ ጠየቅኩ። አዎ አለ፣ ይኸው እዛ አካባቢ ነን አሉኝ። እዛ አካባቢ ያሉ ሰዎችን ጠየቁ። ወደ ፒያሳ አካባቢ ስደውል እንዲያ ቅድም ወታደሮች መጥተው ሱቃችሁን ዝጉ ብለው ነበር የሚሉ ሰዎች አጋጥመውኛል። ከሚሉ ውጭ ያለፈ ምንም አራት ኪሎ አካባቢ ምን ይታያል አልኳቸው። ውጭ ምንም አይታይም፣ መኪናው በሰላም ያልፋል አሉ። ግን አራት ኪሎ አካባቢ ችግር አለ የሚል ነገር ብቻ ነው ያገኘ ነው። ሶሻል ሚዲያውም ተዘግቷል፣ ሌሎች ዜናዎች ተዘግተዋል። በኢንተርኔት የሚመጡት ቴሌቪዥን እና ሬዲዮ እንደኛው መረጃ የሚያገኝበት መንገድ ጭልም ብሎበት ስለሱም የሚያነሳ የለም። የተለመደ
ቢያገኝም የሚናገር አይመስልም።
ቢያገኝም ይፈራል።
እኔ ስጋቴን በዚሁ እንዲታይልኝና ያንተንም ሀሳብ እንግዲህ አራት ኪሎ የተባለው ነገር ምናልባት እነዚህ ነገሮች አንደኛው የደሞዝ አንደኛው ምክትል ጠቅላይ ሚኒስትሩን ለማፈን ነው የሚባለው ነገር ትንሽ ይከብዳል። ግን አይደረግም ብለህ ደግሞ ኢትዮጵያ ውስጥ አትከራከርም፣ መከራከርም አትችልም። ለማንኛቸውም ይህን እንደው ለአንተ
እና እንግዲህ በአጠቃላይ ግን ምን ያሳይሃል?
ይህንን ነው
ሰው ኢንተርኔት ሲዘጋ ወዲያውኑ፣ አሁን ደግሞ ትምህርት ቤት ተከፍቷል። ኢንተርኔት ሲዘጋ ሰው ብድግ ብድግ ብሎ ከያለበት ልጆቹን ወደ ቤቱ ነው የሰበሰበው እና ተለማመድ ነው እንግዲህ። አንተ በደርግ ጊዜ ያልነበርክም 69 ላይ 69-70 ላይ ትንንሽ ተማሪዎች ነበርን እኛ እንግዲህ ሶስተኛ ክፍል ሁለተኛ ክፍል ምናምን እና የሆነ ነገር ሲተኮስ አንድ ቦታ እናቶቻችን ወደ ትምህርት ቤት ሮጠው ይመጣሉ። ከዛ በቃ በር ላይ ሆ ልጆቻችን ሲሉ ይሰጣቸዋል፣ ይዘው ወደ ቤታቸው ይመለሳሉ። ሁል ጊዜ ስጋት ነው፣ ሰው ማምሸት ስቷል። እንደዚህ አይነት ነገር ነበር የነበረው እና እንግዲህ አሁን እሱ ነገር ነው አሁን እየታየ ያለው። ይሄ በአጠቃላይ የሀገሪቷ ያለችበትን በህዝቡ ዘንድ ራሱ የተፈጠረውን ስሜት ያሳይሃል። እና ሌላ ዜና አሁን አየሁኝ፣ አንድ ዜና ጠቅላይ ሚኒስትር ዶክተር አብይና ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከሀገር መከላከያ የተለያየ ክፍል ጦር ከተወጣጡ የጦር ሰራዊት አባላት ጋር ተወያዩ ይላል። ቤተ መንግስት ግቢ ውስጥ መሆኑ ፒክቸሩ ያስታውቃል። መለያቸው እንደለበሱ ሰራዊት ይታየኛል። እንግዲህ ምናልባት እዚህ ጋር የተነሳ ውዝግብ ሊኖር ይችላል። ከደሞዝ ጋር የተገናኘ የተባለው ይሄ ሊሆን ይችላል። እንግዲህ ዜናው ዝርዝሩ
የለም
እንደሚያመለክት ዝም ብሎ ከወያዩ የደሞዝ ጭማሪ የሚያጠቃልል ሊሆን ይችላል። ግን በአጠቃላይ ሀገሪቷ ውስጥ የሰላም ችግር አለ። ሌላ ማየት ያለብህ ነገር ቅድም ስለ ኦነግ ታወራለህ፣ ከህዝብ ጋር ትልቅ ቁርኝት ፈጥሯል ብያለሁ። ህዝብ ማለት ደግሞ አባትም ነው፣ አጎትም ነው፣ አስተማሪም ነው፣ ጠበቃም ነው፣ ወታደርም ነው፣ ፖሊስም ነው። እዚህ ውስጥ በሙሉ ነው ይሄ ስሜት የገባው። ስለዚህ አርሚውም ውስጥ ፖሊሱም ውስጥ የመንግስት ሰራተኛም ውስጥ
ሊኖር ይችላል
ይሄ ስሜት። ይኸው ከሆነ ጋር ያለው ቁርኝት የተፈጠረባቸው ሰዎች ስላሉ በየቦታው ይሄ ነገር ቶሎ ካልተፈታ በስተቀር እያደረ ይሄ ስሜት እየተጠናከረ ከቀጠለ አርሚ ውስጥም አንጃ ሊፈጠር የሚችልበት ሁኔታ፣ ፖሊስ ውስጥም የወረዳ የዞን አስተዳደር የለም እኮ ኦሮሚያ ውስጥ አሁን አለ የምንልበት ደረጃ ላይ አይደለም። ቄሮ ነው የሚያስተዳድረው እስካሁን። እዛም ውስጥ ድረስ ይሄ መከፋፈል ሊፈጠርበት የሚችልበት ሁኔታ ይኖራል። ይሄ ደግሞ ነገሩን ያወሳስበውና ሀገሪቷ መልሳ የማትወጣበት ስሳሳል። ይህንን ነው እንግዲህ የሚመስለው።
ጥሩ፣ ወደ ዋናው እንትናችን ወደ ዋን ልመልስ ልነባለችና አጭር ጊዜ የዚህ የፕሬዚዳንቱ ንግግር ከአንደኛው ከዚህ ጋር አሁን ከተናገርናቸው ጋር እያያዛል ከሚለው አኳያ ነው የማነሳለን። የህግ ማሻሻያን ይደረጋል፣ የህግ የአንዳንድ ህጎች አዋጆችንም ይከለሳሉ ይታያሉ የሚላለ አቶ ታየ ደንደአ ደግሞ ከሰሞኑ መግለጫ ሰጥቷሉ። በተለይ በጸረ ሽብር ህጉ ላይ አራት ነጥቦችን አንስተው መሻሻል ያለባቸው ክፍተት ያለባቸው ለትርጉም የማያመቹ አራት አንቀጾችን አንስተው የተናገሩበት ነገር አለና ይህንስ እንዴት ታየዋለህ? ምናልባት አሁን ካለንበት የህግ የበላይነት የማስከበር አኳያ በአንድ በኩል የጸረ ሽብር ህጉን አሻሽላለሁ ወሽላለሁ እንኳን ባይሆን አሻሽላለሁ እያልክ፣ በሌላ መልኩ ደግሞ በጸረ ሽብር ህግ በሽብርተኝነት ደግሞ በአሁኑ ሰዓት የተከሰሱ ሰዎች ደግሞ አሉ ለክስም የተዘጋጁ ወደ መከሰስም አዝማሚያ የሚሄዱ ሰዎችም ደግሞ አሁን አሉ። እነዚህ ጋራስ አንደኛው ከአንደኛው ጋር አይምታታም ወይ? አንደኛው አንደኛውን አይሽርም ወይ? እንዴት ነው በአንድ በኩል እናስከብራለን በአንድ በኩል እንሽራለን የሚባለው? እንዴት ነው እሱንስ የምታየው?
እንግዲህ እጅ መሻሻል ስራ ቀላል ነገር አለ። እነዚህን ህጉን ያወጡ ሰዎችም ዝም ብለህ የቀድሞዎቹ ነባሮቹ ምናምን ብለህ የምትገፋቸው አይደለም። ህጉን ያወጡ ሰዎች ውስጥ በሳል ሰዎች ነበሩበት። በጣም እንደ አሁን ከኔ ብዬ ስመጣት አልፈልግም፣ ግን በጣም ተነስምት የሚችሉ ለምን ያ እንደተደረገ የሚያውቁ ሰዎች ጭምራሉ። አሁን ያሉት ወጣት የህግ ባለሙያዎች ከሚያውቁት በላይ የህይወት ልምድም ያላቸው ጭምር ናቸው። እነዛ እነሱንም ያሳተፈ ማሻሻያ ቢደረግ ጥሩ ይመስለኛል። እንግዲህ ለማንኛውም የህግ ማሻሻያው ከዚህ የዴሞክራሲ ምህዳሩን የማስፋትና የሪፎርም ስራውን ማጠናከር ስራው ይቀጥላል በሚል አንዱ ከነዚህ ከሚወሰዱት ውስጥ የህግ ማሻሻያዎችን እንግዲህ የዴሞክራሲ ምህዳሩን ጣልጣል ተብለው በተደጋጋሚ ሲወቀሱ የነበሩ ህጎችን የሚመለከት ነው። አንደኛው የጸረ ሽብር አዋጅ ነው። በጣም ጥንቃቄ ይፈልጋል። አሁንም እንደውም አንዱ የቀረበው ፕሮፖዛል የጸረ ሽብር ህግ ባይኖራትስ በቃ የወንጀል ህጉ ቢደረግና የወንጀል ህጉ ቢጠናከርስ የሚልም አቋም ይሰጣሉ። ግን የጸረ ሽብር ህግ የማዘጋጀት ነገር ለብቻ ሽብርተኝነት የአንድ ሀገር ጉዳይ ብቻ ሳይሆን ዓለም አቀፍ ጉዳይም ስለሆነ የአፍሪካ ህብረት ስምምነትም አለ። ሀገራት የጸረ ሽብር ህግ እንዲያዘጋጁ የተባበሩት መንግስታትም ስምምነት አለ። ሀገራት የጸረ ሽብር ህግ ማዘጋጀት አለባቸው። ከየራሳቸው ነባራዊ ሁኔታ ጋር አመሳስ ነው አዛምደው የሚል ነገር አለ። ስለዚህ የጸረ ሽብር ህግ ማውጣት ዓለም አቀፍ ስምምነትም ጭምር ነው እና ባይኖረንስ ልንል አንችልም። ይህን ዓለም አቀፍ ስጋት በጋራ ለመከላከል ያስፈልገናል ህጉና እኔ ይህንን ለምን እንደረሱት አላውቅም። አንዱ የቀረበ አማራጭ ባይኖረንስ የሚል ነው
የሚለው።
አሁን ማድረግ ያለባቸው በተለየ የፖለቲካ ምህዳሩን አጥብበዋል ወይም የፖለቲካ ፓርቲዎች እንዳይንቀሳቀሱ አገድቧል የሚሉትን አይደንቲፋይ ማድረግ ላይ ነው መስራት ያለባቸው። ለዚህ ነው ቅድም ከሌሎች አዋቂዎች ጋር መሳተፍ አለብ ያልኩት።
ምናልባት
ሌላ የሲቪክ ማህበራትን
ምናልባት ቆይ ከዛ ጋር ምናልባት ይሄ እኔ አንዳንድ ጊዜ የፖለቲካ ምህዳሩ ጠበበ የሚባለው ነገር እኔ ጠበበብን ብሎ የሚናገሩት የፖለቲካ ድርጅቶች፣ ተፎካካሪ የፖለቲካ ድርጅቶች እርግጥስ ከራሳቸውና ከጓደኞቻቸው 100 200 ከማይሞሉ ሰዎች ባሻገር የቱን ያህል የአባል ብዛት ኖሯቸው ወይንም ደግሞ አጀንዳ ኖሯቸው ነው ጠበበ ብለው? አንዳንድ ጊዜ እኮ ይሄ የማን ነው ስሙ የሰላማዊ አካሄድ የሌለ ነገር ፈጥረህ አንድ ሰይጣናዊ ታምራዊ ነገር ፈጥረህ በሌለ ነገር የምትከራከርበት ነገር ነው ያለውና የፖለቲካ ድርጅቶች ስለተጠበበባቸው አልተመረጡም ብዬን ያላምንም ምክንያቱም ከአንዴም ሁለት ጊዜ ያየሁት ነገር ስለነበረ ከዛ ባሻገር ግን የሚመረጣቸው ሰው አልነበረም የሚለውንስ እንዴት ነው ሰዎች መናገር የማይችሉት የማይናገሩት ጋዜጠኞችስ የማይተቹበት እንዴት ነው እነዚህ ነገሮችስ ራሳቸው እኮ አደጋውን ያባብሱታል እንጂ እነዚህ ሰዎች አንድ አይነት ሰዎች ናቸው አሁን ህግ ቀየር ካልቀየርክ የደጋፊ ቁጥራቸውን አይጨምርላቸውም እኔ አይመስልኝም ይጨምራል የሚል ግምት የለኝም ተቀባይነታቸውንም ይጨምራል የሚል ግምት የለኝም ምክንያቱም አዲስ ነገር ይዘው አልመጡም 27 አመት ከመንግስት ጋር ከመወዳደር በስተቀር ከመፎካከር በስተቀር ይሄ ነው ብለ የሚባል ነገር የለምና ይሄ የፖለቲካ መድረኩ ጠበበ የሚባለው ራሱን የጥያቄው የሚገባብኝ ይገባል እኔ እንጃ እንዴት እንደምትመለከቱ
እንግዲህ ለራሳቸው ውስጥም ጠባብ ናቸው እኮ የፖለቲካ ምህዳር ሰፊ የፖለቲካ ምህዳር ውስጥ መንቀሳቀስ ራስ ውስጥ ሰፊ የዴሞክራሲ ምህዳር ያስፈልጋል ራሳቸው ውስጥ ቆጣባ ጠባብ የዴሞክራሲ ምህዳር ነው ያላችሁ አይታል እንግዲህ የወደኋላ ሄደን አንድነትን መያዝን ከዛ በሰማያዊ ፓርቲ በኋላ የተፈጠረው እንኳን ራሳቸው የውስጣቸው የዴሞክራሲ ምህዳራቸው በጣም ጠባብ ነው በመጀመሪያ የራሳቸው የፓርቲ ዴሞክራሲ ምህዳራቸውን ነው ማስፋት ያለባቸው ያ ሲሆን ነው ሌላ ሰፊ ምህዳር የሚያስፈልጋቸው አባኮንክ ምን ምህዳር ያስፈልጋል ምንድ ምን ዴሞክራሲ የት የሚል ሰራ ነው ያለ ተደረ ስለዚህ እንደዚሁ ዝም ብሎ ምህዳሩን ያጠበቡን እያሉ አዋጆችና ህጎች ላይ ከመሮጥ ይልቅ መጀመሪያ የራሳቸውን ዴሞክራሲ ያስፉና ከዛ በኋላ ያኛውን ዴሞክራሲ ደግሞ በጋራ የማስፋት ነገር ላይ መተኮር አለበት ስለዚህ እንዴዚህ እንደው ምህዳራችን ስለተጠበበበት ህጉ ይሻሪ ሰረዝ ላይ ከመንሮት አው ራሳቸው የፖለቲካ ፓርቲዎቹ ምህዳራቸውን የሚያሰፉ ማስፋት እንደሚያስፈልጋቸው ከተጨባጭ ችግሮቻቸው እየተነሳ ሊተቹና ሊነገራቸው ይገባል ኦፍ ኮርስ የሚያገራውን የሚገርምህ የፕራይቬት ፕሬስ የቴሌቪዥንና ብሮድካስቲንግ ላይ ካልሆነ በስተቀር ሌላ ቦታ የለም እነሱም በስፖንሰር ማግኘት በሚችሉ ሰዎች እንጂ ከችሎታ ይልቅ ስፖንሰር ማግኘት መቻል ነው ያው የግል ሚዲያዎች ናቸው ስፖንሰር የምታገኝ ከሆነ ብቻ ነው የምትሰራበት እና ጥሩ የሴልስ ችሎታ ያላቸውና ግንኙነት ያላቸው ናቸው እንጂ ጠንካራ ትችት የሚሰጡ ሰዎች አይደለም ሚዲያውንም የተቆጣጠሩት
እስክንድር ነገ
ጓደኞቼ ጋር እንግዲህ ሞክረን ነበረ ግን ምንም ልንገባበት አንችልም ምክንያቱም እኛ የሙስናውም የሌላውም የምንም ሊንክ የለንም
እስክንድር
ሌላ ፕሪንት ፕሬስ ጠፍቷል
አሁን እስክንድር ነጋ ጀምሯል በነገራችን ላይ 3 4ኛ ሳምንቱን አሁን ጀምሯል ኢትዮፒስ እንደገና እትሙን ጀምሯል አንድ ሁለት አርቲክሎችንም ጽሑፎችንም አብብ ያለሁኝ ጥሩ ነው ካገኝ ካጋጠመ አንብበው በበዛ በኢንተርኔት
አይ ጥሩ ነው ብቻ ፕሪንት ፕሬስ ያስፈልጋል አሁን እዚህ ጋር ፕሬሱ ትልቅ ድርሻ ነበረው በተለይ ተቃዋሚዎችን በማናዝ ደረጃ እናንተም ምህዳራችሁን አስፉ በማለት ደረጃ ለማንኛውም ግን እንግዲህ ሪፎርሙን ለማስቀጠል የፖለቲካ ምህዳሩን ለማስፋት እነዚህ አሁን ያልኳቸው የጸረ ሽብር አዋጁ የሲቪክ ማህበራትና የበጎ አድራጎት ድርጅቶች አዋጅ የመገናኛ ብዙሃንና የመረጃ ነጻነት አዋጅ እና ሌሎችም መሻሻል አለባቸው ተብሏል የሚዲያ ነጻነትና ሳም በነጻነት የመብት መከበር ዙሪያም ጥሩ ውጤቶች መኖራቸውን አንስተው ግን እዚህ ላይ አጥኖት መስጠት የሚያስፈልግ ጉዳይ ቢኖር የሚዲያ ተቋማትና የማህበራዊ ሚዲያ ተጠቃሚዎች በማህበረሰባቸው ውስጥ ያለውን መቻቻል እና አብሮ መኖር በሚያጠናክር ስሜት እንዲንቀሳቀሱ ይገባል ነው ያሉት እንግዲህ እና እኔ የሚገርምህ አዋጅ ማሻሻል ላይ የሚሮጠው ነገር አዋጅ ዝም ብሎ አፈናን አድርጎ አይደለም ችግርን በተጨባጭ ያለን ችግር መነሻ አድርጎ ነው እና አይ ያኔ የነበረው ችግር ፎርስ ችግር ነው እንደው ዝም ብሎ የሚመሰል ችግር ነው ይሄን ያመጣል በሚል ይሄ ተቋቋሚ የተባለው የህግና የፍትህ አማካሪ ጉባኤ ቡድን በጣም ያኔም ህጉ ሲወጣ የነበሩ ሰዎችንም ማካተት አለበት እነሱን ይሄ አሁን ኢህአዴግ ውስጥ የነበረው ነባር አመራር ነበር ባለሙያዎች የመክፋት ነገር ይታያል በየቦታው እና እነዚህንም የመስኪያው አካል ማድረግ ነው የሚሻለው ወደፊት ለመጓዝ እንግዲህ እዛ ጋር ምን እየሰሩ እንደሆነ ማቀው ነገር የለኝም። ምን ይመስላል እንግዲህ
አቶ ታየደ እንዳ የተናገሩት ያንን መሰረት አድርገው ይመስለኛል። እና ለማንኛቸውም እንግዲህ ካጋጠመንና እድሜ ከሰጠና ካጋጠመ አቶ ታየንም ቢሆን አንድ ቀን ለማውራት እንሞክራለን። ለማንኛቸውም
አዎ ታየደ እንደና እስኪን
ፈልጋቸውና ብናወራቸው ደስ ይላል። በተረፈ ግን ለትብብር በጣም ነው የማመሰግነው። እንግዲህ እስከ ቅዳሜ ድረስ ሰላም ለሀገራችንም ሰላም። አሁን በሚታየው እውነትም ይህን ያነበብኩትና አሁን የነገርኩን አዲስ አበባ 4 ኪሎ አካባቢ የተባለው ነገር ሐሰት ሆኖ ቢሆን እንዲሆንልኝ ነው የምጸልየው። የሁላችንም ጸሎት መሆን ያለበት እንደዛ ነው። የማይሆን ነገር ውስጥ መግባት የለብንም። ለማንኛቸውም ግን ሰላማችን እግዚአብሔር ይጠብቅልን። ሌላ እኛ አቅማችን ለመናገር እንጂ ለመወሰን አንችልም፣ ለማስታወስ እንጂ ለመቃወም የምንደርስበት ቦታ አይደለም። ለማንኛቸውም ግን የቻልነው እናደርጋለን። አመሰግናለሁኝ። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም፣ ፍቅር፣ ደስታ እየተመኘን ደህና ሁኑ።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።